Several years ago, my family and I visited
ከብዙ አመታት በፊት በኢትሳቤና እኔ የተቀደሰችውን ምድር ጎበኘን። ከጉዟችን አንዱ ግልጽ ትውስታዬ በተለምዶ የመጨረሻው ጌታ ማዕድ የተደረገበት የኢየሱስ የኢየሩሳሌም የላይኛው ክፍል ነው። በዛ ቦታ እንደቆመን ዮሐንስ 17 አነበብኩላቸው። ይህም ኢየሱስ ለደቀ መዛሙርቱ አባቱን ሲማጸን ያለበት ክፍል ነው። እነርሱም በእኛ አንድ ይሆኑ ዘንድ እለምናለሁ። ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለነዚህ ብቻ አልለምንም። እኛም አንድ እንደሆነን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ እንደሆንክ። ይህንን ቃላቶች ባነበብኩ ጊዜ ልቤ በጥልቅ ተነካ። እናም ከቤተሰቤ ጋርና ከሰማዩ አባቴ ጋር እናም ከልጁ ጋር አንድ ላይ እንደሆን በዛው ቅዱስ ቦታ ላይ በመጸለይ ራሴን አገኘሁት። ከቤተሰቦቻችን፣ ከጓደኞቻችን፣ ከጌታ ጋር እናም በዳግም ከተመለሰው ቤተ ክርስቲያኑ ጋር ያለው ዝምድና ውድ ዝምድና ከሁሉም በላይ በሕይወታችን ጠቃሚ ነው። ምክንያቱም እነዚህ ዝምድናዎች በጣም ጠቃሚ ከመሆናቸው የተነሳ እነርሱም መንከባከብ፣ መጠበቅና ማደግ ይገባቸዋል። ልብን ከሚሰብር ከቅዱሳን መጻሕፍት ታሪክ ውስጥ አንዱ የተከሰተው አብዛኛዎቹ የጌታ ደቀ መዛሙርት የእሱን ትምህርቶች ለመቀበል ከብዷቸው ወደ ኋላ ተመለሱና ከእሱም ጋር አብረው አልተጓዙም። እነዚያም ደቀ መዛሙርት ሲሄዱ ኢየሱስ ወደ 12ቱ ዞረና እንዲህ ጠየቃቸው፣ እናንተ ደግሞ ልትሄዱ ትወዳላችሁን? ጴጥሮስም እንዲህ አለ፣ ጌታ ሆይ ወደ ማንስ እንሄዳለን? አንተ የዘላለም ሕይወት ቃል አለህ። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ እናውቃለን። በዚያች ቅጽበት ሌሎች መቀበል ስላልቻሉት ነገር ላይ ትኩረት ሲያደርጉ፣ ሐዋርያቱ ግን ስላመኑትና ስላወቁት ነገር ላይ ማተኮር መረጡ። በዛም ምክንያት ከክርስቶስ ጋር ቀሩ። ከጊዜ በኋላ በጴንጠቆስቴ በዓል ቀን 12ቱ ደግሞ የመንፈስ ቅዱስ ስጦታ ተቀበሉ። ስለ ክርስቶስ በሚሰጡት ምስክርነት ላይ ደፋር ሆኑ። እናም የኢየሱስን ትምህርቶች በሙሉነት መረዳት ጀመሩ። ዛሬ ምንም የተለየ አይደለም። ለአንዳንዶች ለማመንና ለመቅረት የሚጠይቀው የክርስቶስ ግብዣ ከባድ እንደሆነ ይቀጥላል፣ ወይም ለመቀበል አስቸጋሪ ይሆንባቸዋል። አንዳንድ ደቀ መዛሙርት እንደ የተወሰነ የቤተ ክርስቲያን መመሪያ ወይም ትምህርት ለመረዳት ይቸግራሉ። ሌሎች ደግሞ በታሪካችን ውስጥ ወይም ባለፉት ሆነ በጊዜያችን ባሉ አንዳንድ አባላትና መሪዎች ፍጹም ያለመሆን ስጋት ያድርባቸዋል። አሁንም ሌሎች ደግሞ በጣም የሚጠይቅ የሃይማኖት መኖር አስቸጋሪ ሆኖ ያገኙታል። በመጨረሻም አንዳንዶች መልካም ስራን ለመስራት ተዳክመዋል። በእነዚህና በሌሎች ምክንያቶች አንዳንድ የቤተ ክርስቲያን አባላት በእምነታቸው ይወላውላሉ። ምናልባትም ወደ ኋላ የተመለሱትን ወደ ፊትም ከኢየሱስ ጋር ያልሄዱትን ለመከተል በማሰብ ከእናንተ ማንም በእምነታችሁ የምታቅማሙ ከሆነ ጴጥሮስ የጠየቀውን ተመሳሳይ ጥያቄ ጠይቃችኋለሁ፣ ወደ ማን ትሄዳላችሁ? እናንተ ተሳታፊ ላለመሆን ወይም በዳግም የተመለሰውን የኋለኛውን ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን ለመለየት ከመረጣችሁ ወዴትስ ትሄዳላችሁ? ምንስ ታደርጋላችሁ? ከቤተ ክርስቲያን አባላት ጋር እና ከተመረጡ መሪዎች ጋር ከእንግዲህ ወዲህ ላለመራመድ መወሰን አሁን ሊታይ የማይችል የረጅም ጊዜ ተጽዕኖ አለው። የተወሰነ መሠረተ ትምህርት፣ አንዳንድ ፖሊሲ፣ አንዳንድ ትንሽ ታሪክ ሊሆን ይችላል ከእምነታችሁ ጋር የሚቃረናችሁ። እናም ውስጣዊ ብጥብጥን ለመፍታት ብቸኛው መንገድ ከቅዱሳን ጋር ከእንግዲህ ወዲህ አለመራመድ ሊሰማችሁ ይችላል። እንደ እኔ ረጅም ዕድሜ የምትኖሩ ከሆነ ነገሮች ራሳቸውን መፍቻ መንገድ እንዳላቸው እያወቃችሁ ትመጣላችሁ። አንድ በመንፈስ የተመራ ማስተዋል ወይም መገለጥ አንድ ጉዳይ ላይ አዲስ ብርሃንን ሊያፈስ ይችላል። የተመለሰው ወንጌል የአንድ ክስተት አይደለም፣ ነገር ግን መገለጡን እንደሚቀጥል አስታውሱ። በነቢዩ ጆሴፍ ስሚዝ በኩል የተገለጠውን ቃላት ታላቅ እውነቶች በጭራሽ አትተዋቸው። በመጽሐፈ ሞርሞን ውስጥ የሚገኙትን የክርስቶስ ትምህርቶችን ማንበብን፣ ማሰላሰልና መተግበርን በጭራሽ አታቁሙ። ጌታ የገለጠውን ለመረዳት በሐቀኛ ትጋታችሁ ወደ ጌታ እኩል ጊዜ ለመስጠት አትሰናከሉ። ውድ ጓደኛዬ እና የቀድሞ የሥራ ባልደረባዬ ሽማግሌ ኒል ኤ ማክስዌል እንዳሉት አንድ ነገር እኛ ማብራራት ካልቻለን ማብራራት አይቻልም ብለን ልናስብ አይገባም። ስለሆነም በመንፈሳዊ አደገኛ የሆነውን የመተው ምርጫ ከማድረጋችሁ በፊት ቆማችሁና በመጀመሪያ ደረጃ የኢየሱስ ክርስቶስን በዳግም የተመለሰውን ቤተ ክርስቲያን ምስክርነት የሰጣችሁን ነገር በጥንቃቄ እንድታስቡ አበረታታችኋለሁ። ቁሙና እዚህ የተሰማችሁን ስሜት እና ለምን እንደተሰማችሁ አስቡ። መንፈስ ቅዱስ ስለ ዘላለማዊ እውነት የመሰከረላችሁን ጊዜያት አስቡ። እምነታችሁን በግል በአፍቃሪ ሰማያዊ ወላጆች ወደ ዘላለማዊ መገኛቸው እንድንመለስ የሚያስተምሩን የጋራ እምነት ያላቸውን ሰዎችን ለማግኘት ወዴትስ ትሄዳላችሁ? እናም ጥሩ ጓደኛ ስለሆነው አዳኝ ለኃጢአታችሁ ብቻ ሳይሆን በሁሉም አይነት ሕመምና ፈተናዎች የተሰቃየው በሥጋ አንጀቱን በምሕረት ይሞላ ዘንድ በሥጋ ሕዝቡን ከድካሙ እንዴት እንደሚረዳው ያውቅ ዘንድ እንደማምነው የእምነትን ማጣትን ድካም ጨምሮ ስለ ተሰቃየው የት ሄዳችሁ ነው የምትማሩት? እናም ስለ ሰማያዊ አባታችን የዘላለማዊ ደስታ እና ስለ ሰላም እቅድ እና በሚደንቁ አጋጣሚዎች ትምህርቶችና ምሪቶች ለሟችና ለዘላለማዊ ሕይወታችን ያለውን እቅድ ለመማር ወዴት ትሄዳላችሁ? የመዳን እቅድ የሟች ሕይወትን ትርጉም ዓላማና መመሪያ መስጠቱን አስታውሱ። ጥልቅ የሆነና በመንፈስ በተመራ የቤተ ክርስቲያን አወቃቀር ውስጥ እናንተንና ቤተሰቦቻችሁን በማገልገል ጌታን ለማገልገል በጥልቅ ቃል በገቡ ወንዶችና ሴቶች የት ሄዳችሁ ነው የምትማሩት እና የምትደገፉትም? ለእናንተ የተጨማሪ የምክር፣ የመረዳት፣ የመጽናናትና ለጊዜያቸው ችግሮች ለጊዜያችን ችግሮች ምሪት ምንጭ ለመሆን በእግዚአብሔር የተጠሩ በሕይወት ያሉ ነቢያትና ሐዋርያትን ለማግኘት የት ነው የምትሄዱት? እናንተ ከምትጋሯቸው እናም ለልጆቻችሁና ለልጅ ልጆቻችሁ ለማሳለፍ የምትፈልጉትን እሴቶችና መስፈርቶች የሚኖሩ ሰዎችን ለማግኘት የት ነው የምትሄዱት? በቤተ መቅደስ ውስጥ ስለሚሰጠው የማዳን ስርዓቶችና ቃል ኪዳኖች አማካኝነት የሚያስገኘውን ደስታ ተሞክሮ ለማግኘት የት ነው የምትሄዱት? ወንድሞችና እህቶቼ የክርስቶስ ወንጌልን መቀበልና መኖር ተፈታታይ ሊሆን ይችላል። ሁልጊዜ እንደዚህ ነበር እና መቼም እንዲህ ይሆናል። ሕይወት ቁልቁለታማና አድካሚ የእግር መንገድ እንደሚወጡ ተጓዦች ሊሆን ይችላል። አልፎ አልፎ ትንፋሻችንን ለመሰብሰብ እና ፍጥነት ለመለወጥ የሚያስችል መንገዳችንን ለማስላት እናም ፍጥነታችንን ለማስተካከል መንገድ ላይ ለአፍታ መቆም ተፈጥሯዊና የተለመደ ነገር ነው። ሁሉም ሰው መንገድ ላይ ቆሞ መቆም የለበትም። ነገር ግን የእናንተ ሁኔታ ሲጠይቅ መቆሙ ምንም ስህተት የለውም። እንዲያውም ይህም የክርስቶስን ወንጌል ሕያው ውሃ ጋር ራሳቸውን ለማደስ አጋጣሚ ይሆናል። አንድ ሰው ርቆ ወደ ሕይወት ዛፍ የሚወስደውን መንገድ ለመልቀቅ ከመረጠ አደጋ ይመጣል። አንዳንድ ጊዜ መማር፣ ማጥናትና ማወቅ እንችላለን እና አንዳንድ ጊዜ ደግሞ ማመን፣ ተስፋ ማድረግ እና እምነታችንን መጣል አለብን። በስተ መጨረሻ እያንዳንዳችን ለአዳኛችን ጥያቄ መልስ መስጠት አለብን። እናንተም ደግሞ ልትሄዱ ትወዳላችሁን? ሁላችንም ለዚህ ጥያቄ ራሳችንን መልስ መፈለግ አለብን። ለአንዳንዶች መልሱ ቀላል ነው፣ ለሌሎች ደግሞ አስቸጋሪ ነው። እምነት ከሌሎች ይልቅ ለአንዳንዱ በቀላል ለምን እንደሚመጣ እንደማውቅ አላመስመስልም። እኛ እነሱን ለማግኘት ካያሻናቸው መልሶች ሁልጊዜ እንዳሉ በማወቄ በጣም አመስጋኝ ነኝ። በእውነተኛ ፍላጎትና በጸሎት ልብ በሙሉ ዓላማ ፈልጉ። እኛም በወንጌል መንገድ ላይ ስንቀጥል ለጥያቄዎቻችን መልሶች በመጨረሻ ላይ እናገኛለን። በአገልግሎቴ ውስጥ ስተው እምነታቸውን ከተሞከረ በኋላ የተመለሱ ሰዎችን አውቃለሁ። የእኔ ልባዊ ተስፋ ብዙ የእግዚአብሔር ልጆች እንድንጋብዝና የወንጌል ጎዳና ላይ እንዲቆዩ እንዲሁም ከፍሬዎች ሁሉ በላይ የሚፈለገውን የሆነውን ፍሬ መካፈል እንዲችሉ ነው። እናም ይህም ፍሬ ከሁሉም በላይ የሚፈለግ ነው። የእኔ ልባዊ ልመና እንድናበረታታ፣ እንድንቀበል፣ እንድንረዳ እንዲሁም ከእምነት ጋር ትግል የሚያደርጉ ሰዎችን እንድናፈቅል ነው። ማንኛውም ወንድሞችና እህቶቻችንን ፍጹሞች ለማለት የለብንም። ሁላችንም በጎዳና ላይ በተለያዩ ቦታዎች ላይ ነን። እናም በተገቢው መልኩ እርስ በርሳችን አገልግሎት መስጠት ያስፈልገናል። ልክ ወደ ወንጌሉ አዲስ የተለወጡትን በግብዣ መንፈስ ያለንን ክንዶች እንደምንከፍት ሁሉ እንዲሁ ደግሞ ጥያቄዎች ያላቸውንና በእምነት የተዳከሙትን ሰዎች መቀበልና መደገፍ አለብን። ሌላ የታወቀን ዘይቤ በመጠቀም ማንኛውም ሰው የጥንቷን የጽዮን መርከብ ከእግዚአብሔር እና ክርስቶስ በመቅዘፊያ ላይ የሆኑትን ለመተው ካሰበ ቆሞ በጥንቃቄ ማሰብ አለበት። ታላቅ አውሎ ንፋስና ማዕበል የጥንቷን መርከብ ቢገፋትም እንኳ አዳኝ ሁልጊዜ ተሳፍሮ እንዳለና እናም ሰላም ይሁን ብሎ አውሎ ንፋሱን ሊገስጽ እንደሚችል ሁልጊዜ አስታውሱ። እስከዚያ ጊዜ ድረስ መፍራት የለብንም። እናም የማይናወጥ እምነት ሊኖረን እና እንኳ ንፋስም ባህርም የሚታዘዙለት መሆናቸውን ማወቅ ይገባናል። ወንድሞችና እህቶች፣ እርሱ ቤተ ክርስቲያኑን ፈጽሞ እንደማይተወን እናም እርሱ ከእኛ መካከል አንዳችንም ፈጽሞ እንደማይተወን በጌታ ስም ቃል እገባላችኋለሁ። ለአዳኝ ጥያቄና ቃላት ጴጥሮስ የሰጠው ምላሽን አስታውሱ። ጌታ ሆይ፣ ወደ ማንስ እንሄዳለን? አንተ የዘላለም ሕይወት ቃል አለህ። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆን አምነናል እናም አውቀናል። በክርስቶስና ሁሉን በሚችል በጌታ በኢየሱስ ስም ካልሆነ በስተቀር ለሰው ልጆች ደህንነት ሊመጣ እንደማይችል ሌላ ምንም የተሰጠ ስም እንደሌለ መናገርና ዘዴ እንደሌለ መሰክራለሁ። ኢየሱስ ክርስቶስ በእኛ ዘመን ሐዋርያትንና ነቢያትን እንደጠራና ቤተ ክርስቲያኑን ከትምህርቶቿ ጋር እና ከተሳሳቶቿ ጋር ለዓለም ሕዝቦች ንስሐ ካልገቡና ወደ እሱ ካልመጡ የሚያመጣውን አውሎ ንፋስና ቁጣም ጋር መጠጊያ እንዲኖረን እንድንመለስ እንደመለሰ እመሰክራለሁ። በተመጨረሻ ጌታ ሁሉም ወደ እርሱ እንዲመጡ ይጋብዛል። ወደ እርሱ የሚመጡትን አይክድም። ጥቁርም ነጭም ባሪያንንምና ነፃውንም ሴትና ወንድን እናም እምነተ ቢሶችንም ያስባል። እናም አይሁድም ሁሉ በአሕዛብ ለእግዚአብሔር አንድ እንደሆኑ ይመሰክራለሁ። ኢየሱስ አዳኛችንና ቤዛችን ነው። እኛም በወንጌል መንገድ ላይ ከቆየን እና የእርሱን ፈለግ ከተከተልን ዳግም የተመለሰው ወንጌል ወደ ሰማይ ወላጆቻችን ፊት በደህና ይመራናል። ስለዚህ የምመሰክረው በኢየሱስ ክርስቶስ ስም ነው። አሜን።